የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም ባሪያነት ይሄው በመከተብ ያሳየነው ተግባር ወጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው።
ኢትዮጵያዊ የሃይማኖት አባቶች ዛሬ የኮቪድ-19 ክትባትን ሲወስዱ ውለዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መከተብ አለበት ሲሉ አሳስበዋል። ይህንን የተመለከተው ዘገባ ቆየት ብሎ ይሰማል።
እውነቱን ነው እኛ ፍጥ ባልንበት ኢትዮጵያ ሳቦታ ነበረች እያልን ለምን ይህን ሰርቶ የሚያስ
ላልነበረ በእንደዚህ በትልቁ አይነት ገበያው ውስጥ ሊሳተፍ አዲስ ፋይን አርት የወጣትና አንጋፋ ኢትዮጵያውያንን የኪነጥበብ ስራ ለዓለም ገበያ ያቀረበ የሚገኝ ተቋም ነው። ከመስራቾቹ መካከል አንዱ የሆነው አቶ መሳይ ኃይለ ልዑልን የሰማነው የምሽት እንግዳችን ተጨማሪ ጉዳዮችን የተካተቱበትን መሰናዶ ሀብታሙ ዘዩን እመራለሁ። ኤልያስ አስማረ ደግሞ የድምጽ ቅንብሩን ያከናውናል። ከሁሉም በፊት ስመኝሽ ቆየ አጫጭር ያለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የዓለም ጤና ድርጅት ፍትሃዊነት የጎደለው የኮቪድ-19 ክትባት ስርጭት በአብዛኛው ጎልቶ የሚታየው 600 ሚሊዮን ከሚሆኑ ክትባቶች ውስጥ የተወሰነው ክፍል ብቻ በተሰራጨበት አፍሪካ ውስጥ መሆኑን በዛሬው ዕለት አስታውቋል። በአፍሪካ የዓለም ጤና ድርጅት ዳይሬክተር ማትሺዶሲ ሞቲ ኮንጎ ብራዛቪል ከሚገኘው የዓለም ጤና ድርጅት የአፍሪካ ዋና ጽሕፈት ቤት በበይነ መረብ በሰጡት ጋዜጣዊ መግለጫቸው ወረርሽኙን በመመከት ውስጥ ክትባት የህይወት አድን መሳሪያ መሆኑን ተናግረው፣ ይሁን እንጂ የስርጭቱ ኢፍትሃዊነት ግን በቢሊየን የሚቆጠሩ አፍሪካውያንን ወረርሽኙ ለመክታት ከሚደረገው ታሪካዊ ጉዞ ነጥሎ አስቀርቶታል ብለዋል። ሞቲ ጨምረው እንደተናገሩት እንደ ጋና፣ ሩዋንዳና አንጎላ ባጭር ጊዜ ውስጥ ቀላል የማይባል የክትባት ስርጭት በተሳካ መንገድ ማከናወን የቻሉ ሲሆን ለዚህም የረዳቸው ጥሩ የሰራተኞች ስልጠና መከናወኑ፣ ቅድመ ዝግጅት መደረጉና ማህበረሰቡንና ቡድኖችን ቀድመው መመዝገብ በመቻላቸው መሆኑን ተናግረዋል። ይሁን እንጂ ሐላፊዋ 10 የአፍሪካ ሀገሮች በአጉሪቱ ከተሰራጨው ክትባት ውስጥ ከ2/3 እጅ በላይ የሚሆነውን መጠቀማቸውን ተናግረዋል። እንደ ቤኒን፣ ኮሞሮስ፣ ላይቤሪያ፣ ሴራሊዮንና ደቡብ ሱዳን በገንዘብ ድጋፍ እቅድና የሰው ኃይል ጥረት የተነሳ ክትባቱ የዘገየባቸው መሆኑንም ገልጸዋል። በዓለም ጤና ድርጅት የአፍሪካ ሐላፊ እንደተናገሩት ድርጅቱ ከሚያስተባብረውና በጄኔቭ ከሚገኘው ዓለም አቀፉ የክትባት ስርጭት ኮቫክስ በቅርቡ ለጊኒ ቢሳው፣ ሞሪታኒያ፣ ኒጀር፣ ካሜሩንና ኮሞሮስ የክትባት ስርጭት ይካሄዳል ተብሎ ይጠበቃል። ሞቲ የመድኃኒት አምራች ድርጅቶች የኮቪድ-19 ክትባትን በርከት አድርገው እንዲያመርቱም ጠይቀዋል። የበለጸጉ አገሮችም ፈጠን ብለው የገቡትን ቃል በተግባር በመፈጸም ከተትረፈረፈው የክትባት መድኃኒቶቻቸው ላይ በአደጋ ላይ ለሚገኙ ህዝቦች እንዲያጋሩ ጠይቀዋል። በዓለም አቀፍ ወንጀል ፍርድ ቤት ከተመሰረተባቸው በሰባዊ ፍጡር ላይ ወንጀል የመፈጸም ክሶች ነጻ የተባሉት የቀድሞ ፕሬዝዳንት ሎሬን ባግቦና የቅርብ ተባባሪያቸው የነበረው የወጣቶች መሪ ወደ ሀገራቸው መመለስ መብታቸው ነው ሲሉ የአይቨሪ ኮስት ፕሬዝዳንት አላሳን ዋሳራ ተናገሩ። ከአንድ ሳምንት በፊት የዓለም አቀፉ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ ፕሬዝዳንትና የወጣቶች ሚኒስትር የነበሩት ቻርልስ ብሌክ ጎዴ ከተመሰረቱባቸው ክሶች ነጻ ያደረጉ ቸው የፍርድ ቤቱ ውሳኔ እንዲጸና ብይን ሰጥቷል። የቀድሞ ፕሬዝዳንትና ሚኒስትሩ የተከሰሱት እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ከዘለቀውና 3000 ሰዎች ከተገደሉበት የድህረ ምርጫ ብጥብጥ በተያያዘ ወንጀል እንደነበር ይታወሳል። የሀገሪቱ ፕሬዝዳንት ዋታራ ለፍርድ ቤቱ ውሳኔ እውቅና ሰጥተናል፣ ሁለቱ ሰዎች ከፈለጉ ወደ ሀገራቸው ተመልሰው መምጣት ይችላሉ፣ ባግቦም እንደ ቀድሞ ርዕሰ ብሔር የሚገባቸውን ጥቅሞች ያገኛሉ ብለዋል። ሎሬን ባግቦ ከምዕራብ አፍሪካ ባንክ ገንዘብ ያላግባብ አውለዋል ተብለው ከሶስት ዓመታት በፊት በሌሉበት በ20 ዓመት እስራት የሚያስቀጣ ፍርድ ተላልፎባቸዋል። የአይቬሪ ኮስት መንግስትም የእስር ማዘዣ አውጥቶባቸዋል። አላሳን ዋታራ በዚህ ጉዳይ ላይ ግን የሰጡት ማብራሪያ የለም። የሎረን ባግቦ ደጋፊዎች ባለም አቀፍ ፍርድ ቤት ነጻ መባላቸውና ወደ ሀገራቸው ቢመለሱ ያለውን የፖለቲካ ውጥረት ሊያረግበው ይችላል ይላሉ። አይቬሪ ኮስትን እንደ አውሮፓውያን አቆጣጠር ከ2000 እስከ 2011 ዓመተ ምህረት የመሩት ሎረን ባግቦ በቀደመው አመት በተደረገው ምርጫ ላሸነፉት ለአላሳን ዋትራ ስልጣን ለማስረከብ ፈቃደኛ ሳይሆኑ መቅረታቸውን ተከትሎ ታስረው እንደነበር ይታወሳል። ከዚያ ወዲህ በብራስል ኑሯቸውን ያደረጉት ባግቦ በሀገራቸው ተውስጥ የነበራቸው ጠንካራ ድጋፍ ግን እንደቀጠለ ነው። ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በዋናነት እየተዛመተ ያለው ባለፈው ታህሳስ ወር ብሪታንያ ላይ የተቀሰቀሰው B117 ተብሎ የሚታወቀው ልውጡ የኮሮና ቫይረስ ዝርያ አይነት መሆኑን የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል CDC አስታወቀ። CDC ባለፈው ጥር ወርም ይህ ልውጡ የኮሮና ቫይረስ ዝርያ የቀድሞ መጋቢት ወር ላይ ሲንደርስ በሀገሪቱ የሚዛመተው ዋናው አይነት እንደሚሆን ተንብዮ እንደነበር ይታወሳል። የሲዲሲ ዋና ዳይሬክተር ዶክተር ሮሼል ዌሊንሲንኪ ትላንት ረቡዕ በዋይት ሃውስ ባደረጉት ገለጻ አሁንም ከቫይረሱ አልተላቀቀንም፣ ሰዎች እየተያዙ ለጉዳት እየተዳረጉ ነው፣ ስለዚህም ነቅተን መከላከል አለብን ብለዋል። በአሁኑ ጊዜ በዩናይትድ ስቴትስ የኮሮና ቫይረስ ተያዦች ቁጥር ከ30 ሚሊዮን አልፏል። በበሽታው ሳቢያ ህይወታቸውን ያጡት ሰዎች ቁጥርም ከ559116 በላይ ማሻቀቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ መለከታል። አድማጮች ለሰዓት ያስኳቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከፍላል። ከመደበኞቹ የማህበራዊ መገናኛው ታሮቻችን በተጨማሪ በዋትስአፕ ላይ 202-227-6379 ላይ አስተያየታችሁን ተውልን። ወደ ቀዳሚ ዘገባ እናምራ። ኢትዮጵያዊ የሃይማኖት አባቶች ዛሬ ኮቪድ-19 ክትባትን ወስደዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መከተብ አለበት ሲሉም የሃይማኖት አባቶቹ አሳስበዋል። ህዝቡ ራሱን ከኮሮና ቫይረስ እንዲከላከልም ጥሪ አቅርበዋል። ፀሐይ ዳምጠው ተጨማሪ አላት።
ህዝቡ የኮቪድ-19 ክትባትን ያለምንም ፍርሃት መውሰድ አለበት ሲሉ ነው የኢትዮጵያ የሃይማኖት መሪዎች ጥሪ ያቀረቡት። በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኢድሪስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጽሕፈት ቤት ኃላፊና የውጭ ጉዳይ መምሪያ እንዲሁም የድሬዳዋና ጅቡቲ ሀገረ ስብከት ጳጳስ አቡነ አረጋዊ፣ የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ካርዲናል ብርሃነ ኢየሱስ ሱራፌልና ሌሎችም የኮቪድ-19 ክትባትን ወስደዋል። የሃይማኖት አባቶቹ ክትባቱን ተከትበው ለህብረተሰቡ መልእክት አስተላልፈዋል። ከኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ አረጋዊ ህዝቡ የመከተብ እድሉን ካገኘ ያለምንም መንገራገር መከተብ አለበት፣ በቤተክርስቲያንም መከተብ አይከለከልም ሲሉ ተናግረዋል።
ክትባት ማለት ደግሞ ከሚስፋፉ ወይም ከወረርሽኝ ለመከላከል ሰውነትን የመከላከል አቅሙን እንዲያጎለብት የሚሰጥ መከላከያ ስለሆነ ሁሉም ሰው በእንጥሩ አጋጣሚ ተጠቅሞ መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአርያነት ይኸው በመከተብ ያሳየነው ተግባር ጎጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው። በሃይማኖት ተቋማትም እንዲሁም በተላላቅ አባቶች አማካኝነት ከወረርሽኝ ራስን ለመከላከል በጥንታዊ ባህል መድኃኒት አዘገጃጀት አማካኝነት ሲጠቀሙበት እንደነበረ ሁላችንም እናውቃለን። ዛሬ ደግሞ በሳይንሳዊ መንገድ ለሁሉ ተደራሽ በሆነ መንገድ ተዘጋጅቶ ቀርቧልና ሳንጠራጠር ይህን ክትባት ብንከተም ምናልባት ትውልዱንም መታደግም ይሆናል፣ ታላላቅ ሰዎችንም እንዳናጣ ጥሩ ምክንያት ይሆናል።
አቡነ አረጋዊ አክለውም ክትባቱ ለሁሉም በአንድ አይዳረስምና ህዝቡ ራሱን ከቫይረሱ መከላከል ላይ መዘናጋት የለበትም ሲሉ በአጽንኦት አሳስበዋል።
ሙያዊ ምክሮችንም በተግባር ማዋል ብልህነት ነው፣ ማስተዋልም ነው። ከህግ እግዚአብሔር ጋር የሚቃረን ነገር የለም።
የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ብርሃነ ኢየሱስ ሱራፌል በበኩላቸው እኔ ተከትቤያለሁ፣ የኔ ብቻ መከተብ ዋጋ የለውም፣ ሌሎች አቅመ ደካማዎችና ለቫይረሱ የተጋለጡ ዜጎችም ይህንን እድል ሊያገኙ ይገባል ብለዋል።
በዚህ በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት የኮቪድ 19 ክትባት አሁን ሶስት ተመርክታችኋል። እሱም እንግዲህ በእግዚአብሔር ቸርነት ኮቪድ ባለማችን ከተከሰተ ከአንድ አመት በኋላ ብዙ ምርምር ከተደረገ በኋላ በመላው ዓለም ክትባቱ ስለተገኘ እኛ ደስ ብሎናል። ይሄም ክትባት በአገራችንም ደርሶ በጤና ጥበቃ ሚኒስቴር በኩል ለህዝባችን እንዲዳረስ ሲደረግ ደስ ይለናልና በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ስለሆነ ቤተክርስቲያናችን ይሄንን ክትባት ትቀበላለች። እኔ ዛሬ እዚህ ተከትቤያለሁ። እግዚአብሔር ይመስገን። ጤና ጥበቃ ሚኒስቴርንም እና ባለሙያዎቹን ሁሉ አመሰግናለሁ። ግን በእኛም ህብረተሰብ ውስጥ በዝቅተኛ ሁኔታ የሚኖሩ ወገኖቻችን፣ በተለይ አረጋውያን፣ አቅመ ደካሞች በየቤታቸው ሆነው በአልጋ ቁራኛ ሆነው ያሉ ወገኖቻችን አሉ። እነሱም ጋር ይሄ ክትባት ሲደርስ ነው የኔ መከተብ ደስ የሚለኝና ለእግዚአብሔርም መውረቱ ምስጋና የምናቀርበው።
የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ሙፍቲ እድሪስ ህዝቡ ከቫይረሱ ራሱን እየተከላከለ ክትባቱንም መከተብ አለበት ሲሉ ጥሪ አቅርበዋል።
ህዝቡ በአጠቃላይ እናስተላልፈው እንደ ሃይማኖት አባቶች እናስተላልፈው መልእክት ቢሆን ብሎ ይህንን ክትባት ሁሉም እንግዲህ እንደ ድርሻው እንዲወስድ አደራ፣ እንዲጠነቀቅ አደራ እንላለን። አፋቸውንም አፍንጫቸውንም በመሸፈን እንዲበራቱ በመራራቅ ባለመዘያየር እንዲጠነቀቁ እናስፈልግ አደራ እንላለን።
በኢትዮጵያ ጤና ሚኒስቴር የእናቶችና ህጻናት ጤና እንዲሁም የስነ ምግብ ዳይሬክተር ዶክተር መሰረት ዘላለም የሃይማኖት አባቶች የኮቪድ-19 ክትባት መውሰዳቸው ለየእምነቱ ተከታዮች አርአያ ይሆናል ብለዋል። ዶክተር መሰረት አክለው በኮቪድ-19 የሚያዙና ወደ ጽኑ ህመማን ክፍል የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ጥሪ አቅርበዋል። የሃይማኖት አባቶቹ የቫይረሱ ስርጭት ከወትሮ በእጥፍ እየጨመረ ነው ሲሉ ከገለጹ በኋላ ህዝቡ ራሱን ከወረርሽኙ እንዲጠብቅ ደጋግመው አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ኢትዮጵያውያን የስነ ጥበብ ባለሙያዎች ስራዎቻቸው በተገቢው መንገድ ለዓለም የኪነ ጥበብ ገበያ ባለመቅረባቸው የስራዎቻቸውን ድንቅነት ያክል ተጠቃሚ መሆን ሳይችሉ መቅረታቸው ሲነሳ ቆይቷል። ይህንን ሁኔታ ለመቀየር በሁለት ትውልደ ኢትዮጵያውያን የተመሰረተው አዲስ ፋይን አርትስ የስነ ጥበብ ስራዎች ማሳያና መገበያ ተቋም በጥቂት ዓመታት ውስጥ በመላ ዓለም ዕውቅና እያስገኙለት ያሉ እንቅስቃሴዎችን ሲያደርግ ሰንብቷል። ስለ እንቅስቃሴውና ተያያዥ ጉዳዮች ለማውጋት ከመስራቾቹ መካከል አንዱ የሆነውን አቶ መሳይ ኃይለልዑልን አመሻሹን በስልክ መስመር አግኝቻለሁ። ሰላም መሰራረቱ ቅድም ያውገናል።
እኔና የሥራ ባልደረባዬ ስሟ ራኬብ ስለይት ባላለች አንድ 8 አመት በፊት ነው የተገናኘነው። እኔ እንኳን እዚህ ሙያ ውስጥ ወደ 20 አመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር፣ ጋለሪም ነበር ሎስ አንጀለስ። እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትም ብዙም እንትን ስላልነበረ እይታውም ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ 8 አመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይህንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል። እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ እንደዛ ተብሎ ተጀመረ እና በሁለት አመት አጭር ጊዜ ውስጥ ሁኔታው ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ የአርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አድናቆት እየመጣ ውጪም ደግሞ ከአፍሪካ አሜሪካን ሀገርም ዩሮፕም ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን በዚህ በኛ ጋለሪ በለንደንም በአዲስ አበባ ማድርገን እናሳተፍ ብለን ነው የዛሬ 5 አመት ትንሽ ወር አልፏል ጃንዋሪ 9 2016 በፈረንጆች ተመሰረተ።
እንግዲህ አቶ መሳይ ቀደም ብለህም እንደጠቀስከው አዲስ ቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በአለም ለሚገኙ የስዕል ወዳጆች ያስተዋውቀ ነው? በአለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው?
እኛ እንግዲህ ገባ ገና ዳዴ ነው ምን ነው ስንጀምር የነበረውና ለመሳተፍ እዛ you know ያሰብነው ደረጃ ለመድረስ መጀመሪያ ማረግ የነበረብን ትልቅ የአርት ፌሮች አሉ ዓለም ላይ። ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ 154 ይባላል። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘ በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነውና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በመንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው። እዛ ነው ነው ዲስካቨር የምትደረገው። ኮሌክተሮቹ ይመጣሉ፣ ጻፊው ይመጣል፣ ኩሬተሮቹ ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ 60 70 ሺህ ሰው ነው የሚመጣው በአምስት ስድስት ቀኖች። አንዳንዶቹ 20 30 ሺህ ሰው ነው የሚመጣውና ለመጀመሪያ ጊዜ የኢትዮጵያ አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የመታወቂያ መድረኩ በጣም ባጭር ጊዜ ውስጥ ስላንተ እንድትታወቅ እንደማናችሁ ለምንኛ ገባ እንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው አናቆት አላቸው። ግን በአለም ደረጃ በምትሳተፍበት ጊዜ እውነቴን ነው እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው ለምን ይህን ሰርቶ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አገኙ። በዛ የተነሳ አሁን ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም 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 ይለያል።
ቀደም ብለህም አንተ ጠቅሰኸዋል በዚህ በዩናይትድ ስቴትስ ውስጥ ለበርካታ አመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ?
እኔ እውነት ለመናገር 40 አመት ነው የተቀመጥኩት አሜሪካን ሀገር። አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ አመት በኋላ እድሜም እየጨመረ ነው የመጣው። እኔም ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገሬ የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቧ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቲር የተደረኩትና በሱ ደስተኛ ነኝ። እንደገና ደግሞ ገባህ ኢትዮጵያ ሁሉ ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ ነበር ምን የመጥቼ ጊዜ ማጠፋ መላው ኢትዮጵያን እዞር ነበር። ገባህ ማልሄድበት ዳራ ማልገባበት ገደም የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝን ማንዳም ትርፍ ጊዜም ደግሞ እዚሁ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ ሁለት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴ ነው ብሎ መጀመሪያ፣ በኋላም ደግሞ ያሳዝንኛል። ገባ
ከአቶ መሳይ ኃይለ ልዑል ጋር ያደረግነውን ቆይታ ሙሉ ክፍል በቅዳሜ መዝናኛ መሰናዷችን ይዘን እንመለሳለን። አሁን ወደ ቀጣዩ ዘገባ እናምራ። ትናንት በክፍል አንድ ዝግጅታችን ኢትዮጵያ ውስጥ የሚታየው የፖለቲካ አለመረጋጋትና አንድ ዓመት ያስቆጠረው የኮቪድ-19 ወረርሽኝ በአእምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ ገልጸን በጉዳዩ ላይ የጤና ባለሙያ ጋብዘን ነበረ። እንግዳችን በቅዱስ ጳውሎስ ሜዲካል ኮሌጅ የስነ ልቦና ሐኪምና ረዳት ፕሮፌሰር የሆኑት ዶክተር ሙሉቀን ተስፋዬ ሲሆኑ ዛሬ በክፍል ሁለት ሱስ የሚያስይዙ ንጥረ ነገሮች በግለሰብና በሀገር ደረጃ የሚያመጡትን ተጽዕኖ እንዲሁም የቅዱስ ጳውሎስ ሆስፒታል በዚህ ረገድ እየሰጠ ስለሚገኘው የሕክምና አገልግሎት ከስመኝሽ ቆይ ጋር ቆይታ ያደርጋሉ።
እንግዲህ የኢትዮጵያ ማህበረሰብ አብዛኛው ወደ 70% የሚሆነው ወጣት ነው። እነዚህ ወጣቶች ደግሞ ለእንደዚህ አይነት ሱሶች ተጋላጭ በሚሆኑበት ጊዜ ከግለሰብ ጤና አንስቶ ማህበራዊ ግንኙነት እንዲሁም በሀገር ደረጃ ኢኮኖሚ ላይ ተጽዕኖ እንደሚያመጣ እርግጥ ነውና እነዚህ ተጽዕኖዎች ምን ይመስላሉ? ምናልባት በግል ደረጃም በሀገር ደረጃም ከፋፍለው ሊነግሩን ይችላሉ?
ወጣቶች ለከመሻገር የሚሸከሙ ነገር እንግዲህ ተሻለ ነገር የሚበጥሩት ወጣቶች ናቸው። እንግዲህ ተጽዕኖ ከቤት ይጀምራል፣ ከግለሰብ ይጀምራል። ግለሰቡን ራሱ የሱስ ችግር ህመም ነው፣ ከባድ የሆነ የአእምሮ መታወክን ሊያመጣ ይችላል። ስለዚህ ያላቸውን ጸጋ ሰዎች እንዳይጠቀሙ ያደርጋቸዋል። በህይወት ጎዳናቸው ላይ ስኬታማ የመሆን ሂደት ላይ ትልቅ የሆነ አሉታዊ ሁኔታ ይኖረዋል። ሌላ የጤና ጠንቅም ሊያጋለጥ ይችላል። ለተለያዩ አካላዊ ህመሞችም ሊዳረግ ይችላል ማለት ነው። ሌላው እንግዲህ ጊዜ ትልቅ ሀብት ነው እና ጊዜያቸውንም በመሻማት ተጽዕኖ ይቀጥላል ማለት ነው። ከዛ ቤተሰብ ጋር ይደርሳል ይሄ ነገር። ሀገርን ደግሞ እንግዲህ የሁላችንም ድምር ውጤት ነው የሚሆነው እና በዚህ ሁኔታ ላይ ወጣቶች እንግዲህ በብዛት ቁጥራቸውም እየጨመረ ሲሆን በሁሉም መልኩ ምና ይሆናል፣ በፖለቲካውም፣ በኢኮኖሚውም፣ በተለያዩ መስተጋብሮች፣ በማህበራዊ ህይወታችንም፣ በሞራላዊ ህግጋቶቻችን ላይ ብዙ መተላለፎች፣ ያ ደግሞ እንደ ሀገር ስታየው ደግሞ ብዙ ጫናዎችን የማምጣት ሁኔታ ይኖራል። ሌላው ሰዎች በዚህ መንፈስና ሱስ አምጪ ንጥረ ነገር ውስጥ ነው እነሱ ሳይፈቅዱም ለሌላውም ሰው አደገኛ የሚሆኑበት እድልም ሊኖር ይችላል። ይሄ ደግሞ ሌላ ማህበራዊ ቀውስ ያመጣል ማለት ነው እና በጣም ጫናው እጅግ ከፍ ያለ ነው። እንደው በዚሁም ጠቀስ ለማድረግ የሚገርምሽ አሁን የዓለም አቀፍ ዳታዎችም እንደሚያሳዩት በአብዛኛው እድሜያቸው ከ15-29 ማለት አምራች ትውልድ የምንለው ነው አይደለ? የሚግል ያ የሞት ምክንያት ስናነሳ የሚገርምሽ ከ15-29 ያሉ ወጣቶች በአብዛኛው ህይወታቸው የሚያልፈው በሱሳይድ ነው። ለዚህ ቀዳሚ የሞት ምክንያት የአምራች በሆነ ትውልድ ውስጥ ራስን ማጥፋት ነው የሚሆነው። ይህም ደግሞ የሱስን በብዛት በእነኚህ እድሜ ያሉ ወጣቶች ላይ እየተዘወተረ መምጣቱ የራሱን አስተዋጽኦ እንዳለው የሚያሳየ ነው የሚሆነው እና ህይወት ከማጥፋት ይጀምራል። ከኢኮኖሚ፣ ከፖለቲካም፣ ከብዙ አይነት ውስብስብ ችግሮችን ሊያመጣ ይችላል ማለት ነው።
እንግዲህ እንደዚህ አይነት የሱስ ተጠቂዎች የህክምና ክትትል እንዲያገኙ ከሱሳቸው እንዲላቀቁ ህክምና ከሚያገኙበት ቦታ አንዱ የቅዱስ ጳውሎስ ሆስፒታል ነው እና ቅዱስ ጳውሎስ ሆስፒታል በዚህ ደረጃ የሚሰጠው አገልግሎት ምን ይመስላል?
እንግዲህ ሱስ ህመም ነው ካልን ብዙዎቻችን በዛ እናየውም። እንደው አጽንኦት መስጠት መፈልገው ምንድን ነው ቤተሰብም ሌላው ማህበረሰብ ኃላፊነት መጉደል ነገሮችን ባህሪ ግድፈት ጋር እናያይዘዋል። መግቢያው ምንም ቢሆን ምንም ሱስ ግን ከባድ ህመም ነው። ስለዚህ ህመም ከሆነ ህክምና ያስፈልገዋል። ወደ እኛ ተቋም ስመጣ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የስነ አእምሮ ህክምና እንግዲህ ከ40 በላይ ልምድ ያካበተ ነው። የሱስ የማገገሚያ ህክምና እንሰጣለን። ስለዚህ በአስተኝቶ ማከም ላይ የተወሰኑ አልጋዎችን ጨምረን ህክምና እየሰጠን እንገኛለን። እዚህ ሆነው ተኝተው የሚታከሙበት እድልም ይኖራል። ምክንያቱም እነኚህ ሱስ አምጪ ንጥረ ነገሮች ረዥም ጊዜ ሲወሰዱ በግለሰቡ ፍላጎት ብቻ ድንገት ሲቆሙ ለአንዳንዴ ለጤና አደገኛ ሊሆኑ ይችላሉ። ሌላ የጤና እክል ሳያመጣ ሴፍ ማለት ነው ከዛ ነገር እንዲወጡ የማገዝ ሁኔታ እኛ ጋር አድርገው መለወጥ ይችላሉ ማለት ነው። እርግጥ ነው የሚታከም የሚረዳ ነው። ከተረዳም ደግሞ ማንኛውም ሰው ስኬታማ ነገ የተሻለ ህይወትን መኖር ይችላሉ።
ምን ያክል ሰዎች በዚህ በእናንተ ማዕከል ተጠቃሚ ናቸው በአሁኑ ሰዓት?
እንግዲህ በእኛ ማዕከል ውስጥ በጣም በርካታ ቁጥር ያላቸው ወጣቶችና ጎልማሶች፣ ታዳጊዎች በሁሉም እድሜ ክልል ያሉ በእነኝህ ሱስ አምጪ ንጥረ ነገር የሚጠቀሙ ችግር በሚያመጣ መልኩ የሚጠቀሙ ግለሰቦች እርዳታ እያገኙ ይገኛል። በአሁኑ ሰዓት የቅርብ ጊዜ ራሱ የኮሮና ተጽዕኖ ኖሮ በአራት ወር ውስጥ ወደ 188 የሚሆኑ ተገልጋዮች እንደተጠቀሙ ውስጥ መናረጋቸው ጥናቶች የሚያሳይ ነው የሚሆነው። ስለዚህ በርካታ ወጣቶች በተመላላሽም ሪሃብም ደግሞ እየገቡ እርዳታ የሚያገኙበት ሁኔታ ነው ያለው። አሁን ያለው የምናየው የችግሩ ስፋት እጅግ በጣም ብዙ ነው። ስለዚህ ጥቂቶቹን ነው እያገዘን ያለ ነው።
ይሄ አገልግሎት እያለም ሱስ እንደ ችግር ታይቶ ወደ ሕክምና ቦታ የሚመጣው ሰውስ ምን ያክል ነው? ምክንያቱም ብዙ ሰው እንደ ባህሪ ችግር ነው እንጂ እንደ በሕክምና እንደሚፈታ ችግር የሚቆጥረው ብዙ ስላልሆነ
ልክ ነው። አብዛኛው ማህበረሰባችን እንግዲህ ያንን ያስባል። ይሄ የማህበረሰብ ጤና ላይ የሚሰሩ ሙያተኞችም ለማህበረሰቡ ግንዛቤ እንዲያገኝ ተደጋጋሚ ጥረቶች አሉ። በዛም ጥሩ ምርታዎች እያየን ነው። ብዙ ጊዜ የሚመጡት ክራይሲስ ሲገጥማቸው ነው፣ ወይ የአእምሮ መታወክ ሲገጥማቸው፣ ወይ ደግሞ በህይወታቸው ከባድ ነገር ሲከሰት ነው እንደ ችግር ማይተውት የሚመጡት። እና ሁሉም ሰው ግን ይሄ ነገር ካለበት መታከም መረዳት የሚችል እንደሆነ ግንዛቤ መፍጠሩ፣ በፈጠርነው ግንዛቤ ልክ ደግሞ ሰዎች መታገዝ እንዲችሉ የተቋማትንም አብሮ ጎን ለጎን ማዳበር ያስፈልጋል። በተረባረብን ነገሮች የመሻሻል እድል ይኖራቸዋል።
እሺ ዶክተር ሙሉቀን፣ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ መሄዱን አስመልክቶ የባለሙያ ምክሩንና አስተያየቶን ስላካፈሉን አድማጮችን በጣም አመሰግናለሁ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። የሰላም ምሽት ይሁንላችሁ።
ኩን